ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት ኢትዮጵያ ሉዓላዊነት የህዝቧን አንድነት በማንጸባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ዛሬ ቀኑ ጥቅምት 26 ቀን 2015 ዓመት ምረት ሳምንታዊ ዝግጅታችን ጀምረናል። እንግዲህ የጀመርነው በሰላም ሙዚቃ ነው። ይሄ ሙዚቃ የዛሬ 15-20 ዓመት አካባቢ እንደጋጣሚ ያጫወተው አንድ አድማጭ የሆኑ ሴት የዛን ጊዜ ጦርነትና ችግር የነበረብን ጊዜ ስለነበረ በጣም ወድጄዋለሁና ዘዴ ብትፈልግ ብለው ሲሉ በፕሮግራማችን የመዝጊያ ላይ ተጠቅመንበት እስካሁን ድረስ አለ። ዛሬ ግን ያንን ደግሞ ወደ ሰላም የሚያስኬደውን መንገድ ያመጣልን ስለሆነ ለሁላችሁም ሰላም ለማለት ነው ይህን ያጫወትኩላችሁ። ባለፈው 2 ዓመት በኢትዮጵያ ፌደራላዊ መንግስትና በትግራይ ክልላዊ መንግስት መካከል የተካሄደው ጦርነት በመቶ ሺዎች የሚቆጠሩ የሰው ህይወትን ቀጥፏል፣ በሺዎች የሚቆጠሩትን የአካል ጉድለት አድርሷል። በሀገር ደረጃ ሀገር ከነበረበት ወደ ታች ወርዶ የሀገር ማጠቃለያ የሀገር ውድመትን አስከትሏል። ጦርነቱ ከተጀመረ በሁለት ዓመት ሊሞላ አንድ ቀን ሲቀረው በደቡብ አፍሪካ ላይ ስብሰባ ተካሂዶ የሰላም ድርድር ተደርጎ ወደ ሰላም የሚመጡበትን ነገሮች ተስማምተዋል። ስምምነቱ ሁሉን የሚያጠነጥነው የዛሬ 2 ዓመት የተጀመረበት ዋናው የህገ መንግስት ጥያቄን መሰረት ያደረገ ከላይ እስከታች ያለው የሚመለከተው ለተመለከተውና በደንበኛ ለተመለከተው ሰው ህገ መንግስቱን መሰረት ያደረጉ ወደ 15 11 ነጥብ ያላቸው ስምምነቶች ተካሂደዋል። እንግዲህ ይሄንን አይተናል። ለሁላችሁም እንኳን ደስ ያላችሁ ነው የምለው። እንግዲህ ሰላም ለሚፈልገው ሰላም ለማይፈልገው የራሱን ምክንያቶች በአሸናፊና በተሸናፊ ጎዳና እየሮጡ ያሉ ብዙዎች ወገኖቻችን አሉ። ከዛ መቆጠብ መቻል አለባቸው። ምክንያቱም የሰው ህይወት ነው የሚጠፋው። ማንም አሸናፊ ሆነ የለም። አሸናፊ ሆነ ሰው ማንም የለም። ሀገራችን እንደ ሀገር የተዋረደችበት የወደቀችበት ስሟ በዓለም አቀፍ ደረጃ የተኮነነበት ደረጃ ላይ እየደረሰችበት ስለሆነ ማንም ያተረፈ የለም። ሀገር ማትረፍ ካልቻለች ህዝቦች ያተረፋሉ ወይንም ደግሞ ፓርቲዎች ያተረፋሉ የሚል ነገር ሊኖር አይችልም። ምናልባት ወደ ኋላ ላይ ትንሽ ማን ወደ ሚዛን የሚለው ይኖራል። ለማንኛቸውም እንግዲህ ይህን እንኳን ደስ ያለል በለኛ። በተደጋጋሚ የምንናገር የነበረው የህገ መንግስትን መሰረት ያደረገ ጥያቄ ነበረ። ህገ መንግስቱን መሰረት አድርጎ በሰላም መወገድ ይችላል የሚል ነው። የክልላዊ መንግስቱን ሁኔታ በተመለከተ፣ የድንበር ጥያቄን በተመለከተ፣ በጥቅሉ ግን ሁሉንም በያዘ መልኩ ህገ መንግስቱ ይከበርና መንግስት ያን ያክብር የሚል ነው። ሆኖም ግን አሁን ጦርነቱ አልፎ እልቂቱን ሁሉን ከጨረስን በኋላ ግን አሁን መጨረሻ መጥተን በህገ መንግስቱ መሰረት እንዳኛለን ብሏል። እንደው ብዙም አልሂድብህና አንተ እንግዲህ በዚህ በስምምነት ውስጥ ዋና ዋና ነጥቦች ናቸው የምትላቸውን ነገሮች አንተ አጋራን ካንተ እናርግና ደግሞ ወደኋላ ከስምምነቱም ተግባራዊነቱም ስጋቱንም አንድ ላይ አድርገን ደግሞ እንወያይበታለን። ቀጥል።
እሺ፣ በመጀመሪያ ግን ባለፈው ሳምንት አንስቼ የነበረው የትግራይ ህዝብ ያለበት ችግር ነው የሚታየኝ። መድኃኒት የለውም፣ ምግብ የለውም፣ ከቦታ ቦታ መንቀሳቀስ አይችልም፣ ስልክ የለውም፣ መብራት የለውም። በዚህ በ21ኛው ክፍለ ዘመን አንድ ዘመን ላይ ይኖር የነበረውን ነገር በድንገት ያጣህን እንዴት አይነት ፈታኝ ሁኔታ ውስጥ እንዳለ ማሰብ ያስፈልጋል። እና የትግራይ መንግስትም የሰላም ድርድሩን በአንዳንድ ነገሮች ጥያቄ ሊያስነሱ እንደሚችሉ እያወቀም የገባበት ባላንስ ያደረገው ነገር የሚመስለኝ ይሄ ህዝቡ ከዚህ ውስጥ መውጣት አለበት በሚል እና የሚያም ስምምነት ሁሉ ብሎ ገልጾታል። ምክንያቱም አንዳንድ ነገሮች ጥያቄ የሚያስነሱ መሆኑን ታሳቢ ሳያደርጉ የቀረ አይመስልኝም። አሁንም በትግራይ በኩል ጥያቄዎች፣ ፍርሃቶች፣ ስጋቶች፣ ድንጋጤዎች ይታያሉ። ለማንኛውም ግን የትግራይ ህዝብ ካለበት ሁኔታ ውስጥ መቀጠል ይሞታል፣ ይገደላል። በድሮን በመድፍ አረር ይነዳል፣ ይርበዋል፣ መድኃኒት የለውም፣ መብራት የለውም። ይሄ ነው ሚዛን ውስጥ ላይ የገባው እና መቼም ጥሩ ነው። የመጀመሪያው ወደ ሰላም የሚወስድ የመጀመሪያው እርምጃ ነው። እንግዲህ ዝርዝር ነገሩ ላይ እያንዳንዱ ላይ ተግባብተው የመጨረሻው ሰላም ቢመጣ ደስ ይለናል። እንግዲህ ስምምነቱ ላይ ያሉ ዋና ዋና ነጥቦች ትልቁ ዘላቂ የሆነ ተኩስ ማቆም ነው። ትልቁ ነገር ይሄ ነው። መሰረታዊ የራሱ ወደ ድርድርም ሲገባ መንግስታትም ሲጠይቁ የነበረው ነገር በአስቸኳይ ተኩስ አቁም የሚለው ነበር። ይሄኛው አለ፣ የተኩስ አቁም ትልቁ ነገር። ከዛ በመንግስት ወገን ያሉት በጣም በተደጋጋሚ ሲያነሱት የነበረው የትግራይ መከላከያ ኃይል ትጥቅ መፍታት እና የመበተን ጉዳይ ነው። ይህንም የተመለከተ ጉዳይ ይዟል። ሌላው ህገ መንግስታዊ ስርዓት ወደ ነበረበት ይመለሳል በክልሉ የሚለው እንግዲህ ህገ መንግስታዊ ስርዓት መመለስ ማለት የፌዴራል መንግስት ያለው ድርሻ አለ፣ ክልል ውስጥ የሚኖረው ሚና አለ፣ ይሄ ይመለሳል። የትግራይ መንግስትም ያለው ሚና ይመለሳል። ክልሉ በህገ መንግስቱ መሰረት በፌዴራል ህገ መንግስቱ በአማራ ክልል ለምሳሌ ወሰን የአማራ ክልል ህገ መንግስት ስለ ትግራይ ወሰን የሚያወራው አለ፣ ስለ ራሱ ወሰን የትግራይ ክልል ስለ ራሱ ወሰን የሚያወራው አለ። የፌዴራል መንግስቱ ደግሞ የክልሎችን ወሰን በክልሎች ህገ መንግስት ወሰኔ ነው ያሉትን እንደ ወሰናቸው ነው የሚቆጥረው። ህገ መንግስታዊ ስርዓት ወደነበረበት ይመለሳል ማለት ይሄ የወሰንም ስታትስ ኳንቴ ነው፣ ስሙ አልተጠቀሰም እንጂ። ሌላ የትልቁ አደራዳሪዎችም ሸምጋዮችም ሌሎችም ወደ ድርድር ግቡ ብሎ ግፊት ሲያደርጉ የነበረው የእርዳታ አቅርቦትና የመሰረታዊ አገልግሎቶች መጀመር ነው። ይሄም እንደሚጀመርና የእርዳታ ያልተገደበ የእርዳታ አቅርቦት እንደሚኖር ተስማምቷል። ሌላው ትልቁ ነገር እንግዲህ ዋና ዋና የምላቸው ናቸው። የትግራይ ጊዜያዊ መንግስት መመስረትን የሚመለከት ነው። ኢንትሪም ገቨርንመንት ያሉት ነው። ህወሓትም ይሳተፍበታል። ከዛ በኋላ ምርጫ ይካሄዳል ነው ያሉት። በዚህ ላይ ስምምነት ደርሷል። እንግዲህ አወዛጋቢ አካባቢዎችን ህገ መንግስታዊ ስርዓት ወደነበረበት ይመለሳል ከማለትም ባሻገር አወዛጋቢ አካባቢዎች ይገባኛል ወር ለማንነት የትኛው እንደሆነም ክሊር አይደለም። በህገ መንግስቱ መሰረት ምላሽ የሚያገኙ ይሆናል የሚለው የተመለከተ አለ። እነዚህ ናቸው እንግዲህ ዋና ዋና ነጥቦች። እያንዳንዳቸውን ዘርዝረን ማየት እንችላለን። አፈጻጸማቸው እንዴት ይሆናል? ምን ስጋት ያመጣሉ? በትግራይ ወገን ምን ስጋት ፈጥሯል? በመንግስት በኩል ስጋት ኢምፕሊመንት ሊያደርጋቸው ይችላሉ? አሁን ካለው ችግሩን ከያዘበት እስከዛሬ ካየነው የአስተዳደር ልምዱ ህገ መንግስትን መሰረት ሳያደርግ እስካሁን የፈጠራቸው ነገሮች እነዚህ ነገሮች በማስፈጸም ረገድ መንግስት ምን ያህል አቅም እንዲኖረው ያደርጉታል ምናምን የሚሉ እንግዲህ ብዙ ዝርዝር ነገሮች አሉ።
ሲታይ ቀደም ብለህ እንደገለጽከው ጌታቸው እዛ ስብሰባው ላይ የተናገረው ተገደን ያደረግናቸው ውሳኔዎች የሚልም አጭሯልና መገደድ ማለት እንግዲህ አሁን ቀድመህ እንደገለጽከው የነበረህን ማጣት ነው። አድያለህ ልመና ውስጥ መሄድ ከሰው በታች እንድትሆን የሚደረጉ ቅስቀሳዎች ሁኔታዎችን እንትን ማድረግ ከላይ ከታች በአውሮፕላንም ሆነ በድሮን በኤርትራ የውጭ ሀገር መንግስት ሁሉ ሰብሰብ አምጥተህ በህዝብ ላይ ጉዳትና ጭፍጨፋ ያ ሁሉ ባለፈ ዓመት የተደረገው ሰቆቃውን እናስታውሳለን። በትግራይ ሴቶች ልጆች ላይ የተደረጉ በወጣቶች ላይ ነበረ እና በደል ግድያውን እናስታውሳለን። እነዚህን በሙሉ መሰረት አድርገ ለአንዴም ለሁለቴም ሊቆም የሚችል ምክንያቱም የፈሪዱላ ምን የፈሪዱላ ሆዲ ቀትር የሚባል ነገር አለና ባለፉት የሞይን ቦትር ወንዲ ቀትርና ባለፉት ሶስት ሳምንት ይሄ ድርድር ሲመጣ የኢትዮጵያ መንግስት መደራደር ማን ነው መዋጋት አይፈልግም ምክንያቱም አቅሙም የለውም የሚል ተደጋጋሚ ሲናገር ብዙ አድማጮች ኮነኑኝ ያሉ የዛ አይነት ሁኔታ ነው ያየሁት። ይሄ በቃ መዋጋት አልችልም ግን በተቻለ መጠን ደሞ ላጥፋውና ልጥፋ በዛው መጠን ግን አስገድጄ አድርጋለሁ የሚል አንድ ከራሱ አንድ ያልመዋጋት ለመፈለግ ነው ያቅም ጉዳይ። ሌላ ደሞ ያለመህረተሰው በሀገሪቱ ላይ ያስቀመጠው ትልቁ ጫና ደሞ አለ። ይሄን ታደርጋለህ ግን በጣም ትልቅ በታሳቢነት መታየት ያለበት የጠቅላይ ሚኒስትሩ መንግስት አካሄድ ዞሮ ዞሮ ያ ተበተነ ወደቀ የተባለው አካል ቁጭ ብሎ ጠረጴዛ ላይ ከሳቸው መንግስት ጋራ ወይ ተወካዮች ጋራ ቁጭ ብሎ ሲደራደርና ህገ መንግስቱ በደንብ ማቀድም እንዳልከው ወደ ነበረበት ይመለሳል የሚለው ነገር መስማማቱ ሁለት አመት ለምን ፈጀባቸው የሚሉ ጥያቄዎች ሊያጭሩ ይችላሉ። ግን ለኔ አሁን በጣም ትልቅ ስጋቱ ሁኔታዎችን ስመለከታቸው ተግባራዊ ለማድረግ በተለይ በዚህ በአማራ ክልል ያሉ አክራሪ ኃይሎች አሉበት አለ። ይሄ የኢትዮጵያ አንድነት ብለው የሚያብዱ እብዶች ናቸው፣ ለኔ እብዶች ናቸው ምላቸው እብዶች አሉ። እነሱን ተዳምረ ጠቅላይ ሚኒስትሩ በተቻላቸው መጠን ያላቸው ተደማጭነት በኦሮሚያ ክልል፣ በትግራይ ክልል፣ በአማራ ክልል በጣም የወደቀ ነው። ነን ግን ከውጭ ሆኖ የሚጮሁትን ሰዎች ለማስደሰትና በተለይ የኤርትራን መንግስት ለማስደሰት በሚለው መልኩ ሂደት ላይ ሸርበክ ብለው እንደገና ችግር ውስጥ ይፈጥራሉ የሚል የኔ የራሴ ስጋት አለኝ። አንድ ሁለተኛ ነገር ትልቁ አንዱ አሁን ተቃውሞም እየመጣበት ያለው የትግራይ ዲፌንስ ፎርስ ትጥቅ መፍታት የሚባለው ፈጥነቱ ነው እኔ ገረመኝ እንጂ ሌላውማ ትጥቅ ፈተው እነዛ ወጣቶች በነበሩበት ወደ ትምህርት ቤት የሚገባው ትምህርት ቤት ስራ የሚገባው ወደ ስራው መግባት ያለባቸው ናቸው። ወጣቶች ናቸው ብዙ ለሀገሪቱ ለአካባቢያቸው ለትግራይም ለኢትዮጵያም ብዙ ኮንትሪቢዩት ሊያደርጉ የሚችሉ ሰዎች ናቸውና ምልሽ ማን ክላሽን ተሸክሞ እንዲኖሩ አልፈልግም። ያ ትልቅ ግን ምንድነው ዋስትናቸው የሚለውን ነገር አሁን በተደጋጋሚ እየተነገረ ያለ ነገር በነገራችን ላይ እዚሁ ላይ እንትን ለማድረግ የእናቱ ጌታቸው አሁን መቀሌ መግባታቸውን የሚል አሁን ጅስት አሁን ፕሮግራም ከጀመርም በኋላ እያየሁ ነበረና እነሱም ንግገብተው ደግሞ የሚገልጹትን መገለጻ ሊገልጹ ይችላሉ። እሱ አለ። ሌላ ሁለት ነገሮችን እያየሁ የመጣሁበት ነገር አለ። በዚህ በተለይ እነዚህ ተንታኞች ነን በሚሉ ሰዎች አማካኝ በተለይ ኢትዮጵያኖች በሁለት ጎራ ተከፍለው የሚያወራቸዋሉ። ሁለት ሰነድ ያለ የሚያስመስላል የትርጓሚም ሊሆን ይችላል። ግን ይሄ በቃ በአፋጣኝ በ30 ቀን በ10 ቀን በምናምን የሚለውና ላይ እሱ ላይ በጣም ትኩረት የተሰጠ ነገር ግን የሌላውን ነገር ደግሞ እንደ ህዝብ በስምምነት ውስጥ መከታተል አለባቸው ወይንም ደግሞ ቀኖች ገደብ መኖር አለባቸው የሚባሉት የመብራት የቴሌፎን የባንክ አገልግሎቶች በዚህ ቀን ይጀምራሉ የሚል ነገር የለም። እንደው ይቀርና ወልድ ፉድ ኦርጋናይዜሽን ዛሬ አሁን ከሰዓታት በፊት ያወጣው መግለጫ ራሱ በተቻለ መጠን ስምምነት እንደደረስኩኝ እርዳታ ለማቅረብ ደርስ ጀምራለሁ ያለው። ስለዚህ ያ በፊት የነበረው ሰቆቃ አሁንም እንዳለ ያለ ይመስለኛል። እና እሱ አንዱ ላይ ንስጋት የለምና እስኪ ከእነሱ አኳያ እንዴት ነው አንተ የምትመለከተው? የኤርትራ ተዋረድ ሰራዊት እንዳለ ሆኖ ስቀጥል፣
እኔ እንግዲህ ቅድም የጠቀስኳቸው አሉ ዋና ዋና አንኳር አንኳር ነገሮች የሚባሉ አሁን እንግዲህ መንግስት ድርድር ላይ አሸናፊ የሚባል ነገር የለም። ታውቃለህ፣
ትክክል።
ድርድር ግን ኢትዮጵያ አሸንፋለች እያሉ ነው የሚናገሩት። ይሄ በራሱ ትክክል አይደለም። አንድ ከፍርሃት የመነጫ ነው። ለምን ተደራደርክ እባላለሁኝ ከሚል ድርድር ማገጥም ያሸንፍ ያለው ነው። ድርድር ላይ ግን አሸናፊ ተሸናፊ የሚባል ነገር የለም። ለምን እንደዛ እንደሚሉ አላውቅም። እና ለምን ተደራደርክ የሚል ወቀሳ ይነሳብኛል በሚል ይኸው አሸንፍ ያለው እያለ ነው ያለው። ቁጣ አስፈታለሁ ምናምን የሚላቸውን ነገሮች በተለይ እሱ ነው የሚያተኩሩበት። እኔ አሁን ትልቁ ስጋቴ መንግስት ብቻውን በቃ ህዋት አለቀለት የሚሉ ሰምቻለሁ። እኔ ደግሞ እነዚህን ነገሮች አብዛኞቹን መንግስት ፌል ያደርጋል፣ ሊተገብራቸው አይችልም። ከዋናው ከተኩስ አቁሙን ጀምር። ብዙ ጊዜ በተደጋጋሚ ስናወራ እንደነበረው የኤርትራ ጦርነት ላይ የአብይ መንግስት ብቻውን ምንም ስልጣን የለውም። ጦርነት የማወጅም የማቆምም ሙሉ ስልጣን የለውም። ትልቁን ስልጣኑን ለኤርትራ ሰጥቷል። ሌላ ስልጣኑን በተወሰነ ደረጃ ለአማራ ኃይሎች ሰጥቷል። ስለዚህ በፈለገ ጊዜ ጦርነቱ ከዛሬ ጀምሮ ቆሟል፣ በፈለገ ጊዜ ጦርነቱ ጀምሯል የማለት አቅም የለውም። በተለይ አሁን በአሁን በደረሰበት ሁኔታ። ስለዚህ የተኩስ አቁም ሊያደርግ ይችላል? እኔ አይችልም ነው የምለው። በጣም ነው የሚያስቸግረው። ከሱ ቁጥጥር ውጭ ነው ኢሳያስ። እንኳን እሱ ማንንም የሚፈራ ሰው አይደለም። እሱ ሰውንም ፈጣሪንም የሚፈራ አይደለም። ስለዚህ ተኩስ አቁም ሲለው አያቆምም። አሁን ሰሞኑን የምናየው በተለይ በዚህ በአዲግራት በኩል ውጊያዎች አሉ። ከተማ ሰብረው ሲዘርፉ ነበር። ራሱ የመንግስት ኃይሎች በማይጨው በኩል የአውሮፕላን የድሮን ጥቃት ሲፈጽሙ ነበር እና ያሳያል። ይሄ ነገር ምንም ሊያገኙ አይደለም። ዓለም በሙሉ እያተኮረበት እያዩት እንደው ጥሩ ለመምሰል መታየት እንኳን አይችሉም። ይሄ የሆነው በማን ትእዛዝ ስር እንዳለ ስለማይታወቅ ነው። እና ተኩስ አቁሙን መፈጸም ይችላሉ። መንግስት ፌል ያደርጋል ምን ለዚህ በዚህ። ሌላው በትግራይ ህገ መንግስታዊ ስርዓት ወደ ነበረበት ይመለሳል የሚለው ነው። እንግዲህ ህገ መንግስታዊ ስርዓት ወደ ነበረበት ይመለሳል ሲባል ብዙ ሰዎች አሁንም የተለየ መንግስት ደጋፊዎች የፌዴራል ተቋማት በመንግስት ስር ይሆናሉ፣ መከላከያ ይገባል፣ ድንበር በመከላከያ ይጠበቃል፣ የፌዴራል ፖሊስ ድሮ ባለው ድርሻ ያህል ይገባል የሚሉትን ብቻ ነው ያተኮሩበት። ግን ይሄ አይደለም እኮ መሰረታዊ ነገር። የህገ መንግስታዊ ስርዓት ወደ ነበረበት ይመለስ ከሚለው ጋር ትልቁ ነገር የትግራይ ክልል የመንግስት መዋቅር እስከ ወረዳ ድረስ ያለው ድሮ በነበረው ይተዳደር የሚለውንም ጭምር ነው ያጠቃልሉ። በህገ መንግስቱ መሰረት የትግራይ ክልል ወሰን አለ። ጥያቄ ሊኖር ይችላል ከወሰን ጋር በተያያዘ ግን በህገ መንግስቱ ተቀባይነት ያገኘ በትግራይ ህገ መንግስት፣ በአማራ ህገ መንግስት በሚዋሰኑበት ድንበር አካባቢ ይሄ ነው ድንበር ያሉት። የፌዴራሉ ህገ መንግስት ደግሞ የክልሎችን ድንበር ነው እንደ ክልል ድንበር አድርጎ የሚቆጥረው የክልሎቹ ህገ መንግስት ላይ ያለውን። ስለዚህ ወደ ነበረበት ይመለስ የሚባለው ይህንንም ያጠቃልላል። ይሄ ሲሆን የፌዴራል መንግስቱ ተሸክሞ ያስገባቸውን የአማራ ኃይሎች የመንግስት መዋቅር ሊዋጉ የገባውን ፖሊስ ሚሊሻ ምናምኑን አይደለም ያስተዳደር መዋቅር ዘርግተዋል። በወልቃይት ሁመራ ምናምን እነዚህ ማሰታት ይችላል ይደፍራሉ ይውጡ ለማለት እና ፌል ያደርጋል እንደዚህ ጋር ነው የምለው። ሌላ ትጥቅ ማስፈታት የሚሉት ራሱ ሁሉም ትጥቅ ሊፈታ ነው ትጥቅ ከፈታ በኋላ እንደፈለገስ ብናደርገው ከዛ በኋላ አንዴ ፍታ እንጂ ፈታለሁ ብሎ እንደሆን ተስማምቷል ነው የሚሉት። ግን አንድ የተቀመጠች ነገር አለ። በተጨባጭ መሬት ላይ ያለው የጸጥታ ሁኔታ የሰላም የሴኪሪቲ ሁኔታ እየታየ ነው እንጂ የሚለው ዝም ብሎ ለምሉት በአምስት ቀን መድፍና ምናምኑን በአስር ቀን ምናምኑን ከዛ በኋላ ክላሽን ሰጥቶ ወደ የቤቱ ይገባል አይደለም። መሬት ላይ ያለው የሰላም ስጋት እየታየ ነው። ቲዲኤፍን እንዲቋቋም ያደረጉ የሰላም የደህንነት የህዝቡም የክልሉ የመንግስት መዋቅርም ስጋቶች አሉ። እነዚህ ስጋቶች በማይኖሩበት ሁኔታ ነው መፍታት የሚባለው ነገር። ስለዚህ የኤርትራ ኃይል እዛ ያለ፣ የአማራ ኃይል እዛ ያለ በማንኛውም ሰዓት ውጊያ ሊፈጠር የሚችል መሆኑ በተጨባጭ እየታየ ትጥቅ አይፈቱም ማለት ነው። እና እነዚህ ምንድናቸው ሁኔታዎች በተጨባጭ መሬት ላይ የሚታዩ ናቸው። ዝም ብሎ 5 ቀን 10 ቀን 30 የሚባል ሳይሆን ምንን ይፈልጋል እንደውም ባጭሩ ለመናገር ህገ መንግስታዊ ስርዓቱ ሙሉ በሙሉ በትግራይ ላይ ተመልሶ ድሮ የነበረው ሁኔታ ሲመጣ ብቻ ነው ተስፋ መስጠት የሚጀምረው። አለበለዚያ የሰላም የደህንነት ስጋቶች ይኖራሉ። የደህንነት ስጋቱ እየታየ ነው የሚለው እንጂ ዝም ብሎ ይፈታሉ አይደለም የሚለው። እና የደህንነት ስጋቱን የኤርትራን ማይል የአማራውን ማይል በሙሉ ሙሉ በሙሉ መቆጣጠር ስለማይችል ዝም ብሎ እንደዚህ በአምስት ቀን በአስር ቀን እንዳሉት አይደለም ትጥቅ ማስፈታቱ ምናልባት የማይቻል ሙሉ በሙሉ ህገ መንግስታዊ ስርዓት ውስጥ ከሚመለስ ድረስ የሚቆይ ነው። ሌላ የትግራይ ጊዜያዊ መንግስት መመስረት የሚሉት ምን ይሄ ለህወሓት ምንም ስጋት አይደለም ቀላል ነው የሆነው። የትግራይ ክልል ውስጥ ያሉ ፓርቲዎች አሉ እነሱ ይሳተፋሉ ህወሓት ይሳተፋሉ ምናልባት የትግራይ ብልጽግና ነን የሚሉ አንድ አስር ሰዎች ይኖራሉ እነሱ ይካተታሉ። ከዛ በኋላ ምርጫ ሲደረግ ምንም ለማጭበርበር እንኳን በማይመች መንገድ የትግራይ ፓርቲዎች ህወሓት በበላይነት ሆነው የሚያሸንፉበት መሆኑ ምንም የሚያሰጋ ነገር የለም። በጉልበት ገለብጣለሁ ካላለ መሰለኝ። ሌላ የአወዛጋቢ አካባቢዎች በህገ መንግስቱ መሰረት ምላሽ ያገኛሉ የሚለው ነገር ጭራሽ ህገ መንግስቱን አንቀበልም ነው የሚሉት እነዚህ የአንተ ቅድም የጠቀስካቸው ጥንበኛ አማራ ውስጥ ያሉ አዳያና ነው። ጭራሽ ህገ መንግስቱንም ስለማንቀበል በህገ መንግስቱ መሰረት አንዳኝም ነው የሚሉት እነሱን ደፍሮ በህገ መንግስቱ መሰረት ህገ መንግስታዊ ስርዓት ወደ ነበረ ይመለሳል ጥያቄያቸውን በህገ መንግስቱ መሰረት አቅርቡ ሊላቸው ይችላሉ ነው። አንድ ይፈራቸዋል፣ ሁለት አቅም የለውም ያምፁበታል። ሲያምፁበት ኦሮሚያ ውስጥ መሰረት ይናጣል፣ አማራ ክልል መሰረት ይናጣል፣ ያለችውንም ያህል ያጠዋል። አብይ ደግሞ ለስልጣኑ እንጂ ለሌላ ነገር ብዙም ደንታ ስለሌለው ይህን ነገር ማስፈጸም ሳይችል ይቀራል። ስለዚህ እዛ ጋር የገቡትን ስምምነቶች ምናልባት በውጭ ኃይል በውጭ ድጋፍ በረድኤት ድርጅቶች እና በመንግስታት ድጋፍ በዓለም አቀፍ ድርጅቶች ድጋፍ የሚደረገውን የእርዳታ ማቅረብ ብቻ ነው ሊያደርግ የሚችለው። ሌሎቹ አንዳቸውንም ራሱ የፈረማቸውን የስምምነቱን አንቀጾች ሊተገብራቸው አይችልም ብዬ ነው ማስበው። ስለዚህ አተገባበሩ ላይ ከህወሓት በኩል ሳይሆን የምፈራው እኔ በመንግስት በኩል ነው የምፈራው። ትጥቅ ማስፈታት የሚሉት የሚያስፈራ ነገር የለውም። እነዛ አንተ እንዳልከው እኮ ነው ድሮም መዋጋት አይደለም የሚፈለገው። ይሄ ሀይል መፍትሄ ተነካ ብሎ የተወጣጣ የዩኒቨርሲቲ ተማሪዎች የዩኒቨርሲቲ ግራጁዌት ኢንጂነርስ ምናምኖች ሁሉ እኮ ያሉበት ነው። ዘላለም ሊዋጉ አይደለም ቲዲኤፍ ነው የተቀላቀሉ። መብትና ነጻነታቸውን አረጋግጠው ይሄ ስጋት የማይኖርበት ሁኔታ መፍጠር ነው። ይሄ ስጋት የማይኖርበት ሁኔታ ከተፈጠረ ይሄዳሉ ድሮም። ስለዚህ ይሄንን መፍጠር ይችላሉ ነው። ይሄንን መፍጠር ካልቻለ በስተቀር ትጥቅ ማስፈታቱ በፈረመው መሰረት ሊያከናውኑ አይችልም። እና እንደዚህ ነው የሚታየኝ እንግዲህ። እና መንግስት ፌል ያደርጋል፣ አሁንም ገና ከጅምሩ ፌል እያደረገ ነው።
ብዙ ነገሮች
በኋላ ቆመም እንደዚህ ነው የሚታየኝ።
ጠቅላይ ሚኒስትሩ ሲናገሩ አንድ ከዚህ እንትን ላይ ማን ነው አርባ ምንጭ ሲናገሩ አጨቃጫቂ ቦታዎችን በውይይትና በድርድር እንተናደርጋለና የሚል ደሞ ይሰነቅራሉ። ይሄን ነው አንዱ ፍራሃት የሚሰሩትና የሚናገሩት የተለያየ ነገር ነው ብዙ ጊዜ ከፈላጎት
ምንነት ላይ በሕገ መንግስቱ መሰረት
ነው ይላሉ። የሳቸውንም ሰዎች ጋር አሁን ቅድም እንዳልኩ ለማስደሰት የሚደረጉ ሙከራዎች ፌል የሚያደርግበት ነገሮች ካልካቸው አንደኛው የተስማሙበትን ትተው ያልተስማሙበትን ነገር አጉልቶ ማየት አሁን አንተ እንደገለጽከው የትጥቅ ማስፈታቱን ሁኔታ በተመለከተ የክልሉን ሕገ መንግስት በተመለከተ ያነሳቸውን ነገሮች በሳቸው አካባቢ ያሉትም ሆነ በሳቸው ስር ያሉት ሚዲያዎች አይናገሩ አልተናገሩትም እስካሁን ድረስ። በቃ አጣድፎ በጣም በተጣደፈ ሁኔታ ትላንት ታደሰ ወረደና ብርሃኑ ጁላ ተነጋገሩ፣ ዛሬ ኬንያ ለመሄድ ተስማሙ፣ ተረጎዳ ሚል እነዚህ አጣዳፊ በቃ አለው የሚለው ነገር አይነን ነገር መቀሌ ገባን ብለዋል ነበር ዛሬ 4 ሳምንት 3 ሳምንት አካባቢ እንደዛ አይነን ነገር የተቻኩል ነገር የሚያደርጉበት ይመስላልና የኤርትራ ሰራዊት እዛ ላይ ምንም ነገር የተጠቀሰበት ነገር የለም። እኔ በጣም አሁን ትላንትና አንድ የወጣ ሪፖርት ነበረ እዚህ አድግራትና አድዋ አካባቢ ቤት ከቤት እየዞሩ ዘረፋና ግድያ የሚያደርጉበት ሁኔታ እንደፈጠሩ ኤርትራኖች እንዳደረጉ የኢትዮጵያ መከላከያ ሰራዊትም ቆሞ ዝም ብሎ እንደተመለከታቸው ምንም ነገር እንዳላደረገ የሚያሳዩ ዜናዎች ወጥተው ነበር ትላንትና። እና የኤርትራ ሰራዊት ይኖር አይኖር በሚለው ላይ የተደበቀ ቦታ ላይ አለ የሚል አለ። እኔ ግን ፈልጌ ለመረዳት አንብቤዋለሁ፣ ኤምብለሙንም አንብቤዋለሁ፣ ትላንትና ወጣ የተባለውንም አይቼዋለሁ። እዛ ላይ የሚገልጸው ነገር የለም፣ ግን በተዘዋዋሪ በድብቅ አለ የኢትዮጵያ ሰራዊት አይልም። እንደውም የውጭ በፕሮክሲ እንትን የሚያደርጉትንም የሚያካትትን የሚለው ነገር ይመጣና እሱ ላይ እሱም አለ ብሎ ይሉና እንደገና ደግሞ ተመልሶ ዞሮ ደግሞ እሱ ደግሞ የሚለው የለም ቲፒኤልኤፍ ከኦነግ ጋር ወይም ደግሞ ከኦኤልኤ ጋር ያለውን ግንኙነት እንዲቋረጥ ማድረጉ ነው ወይም ደግሞ ከውጭ ሀገር መንግስታት ጋር ያለውን የደብዳቤ መጻጻፍ እንዲያቆም ነው የሚሉም አሉ። እና ግን ዋናው መሰረታዊ የሆነ የዚህ ሁሉ ችግር የችግራችን መንስኤ እኔ አንዳንድ ጊዜ ህወሓትን የምረግመው ነገር ቢኖር ሁለት ነገሮች ናቸው። አንደኛ የዛሬ ዓመት አካባቢ ደብረ ብርሃን ደርሶ መመለሱ ፈረንጆችን የፈረንጆችን ቃል ጠብቆ ተማረጉ። ከዛ በኋላ ደግሞ አቅም በነበረው ሰዓት በተለይ በሰኔ ሐምሌ ነሐሴ ላይ የኤርትራን ሰራዊት ማጥፋት የሚችልበት ጊዜ በነበረበት ጊዜ የፈረንጆችን ቃል ተቀብሎ አለማድረጉን እኔ አሁንም ትክክል እንዳልነበረ ለመናገር እወዳለሁ። ሆኗል የሆነ ነገር ሆነ ነው እና አሁንም ቢሆን የማሸነፍ አቅሙ ሳይሆን በመተጋገዝ የአማራ ሚሊሻ፣ የአማራ ልዩ ኃይል፣ የኤርትራ ሰራዊት፣ የመከላከያ ሰራዊት በአፋር ደግሞ ትንሽ ተሞክሮ ነበር አፋር አቆሙ። ግን እነዚህ ተደማምረው እነዚህ ልጆች ላይ ነው እንግዲህ የወጡት ማለት ነው። እና እነዚህን ስትመለከት የኤርትራ ሰራዊት እዛ ላይ መቀመጡ አሁንም ስጋት ነው። ስጋቱ ከምንም ነገር እንትን ያደርግ አይመስለኝ። እንዳልከው አንተ ጦርነቱን የሚመራውና የሚያስተካከል ያለው አሁን እንደውም ከጦርነቱም አልፎ ወደ ደህንነታችንም ኢኮኖሚ ቦታችንም ስለገባ የኢሳያስ መንግስት ተፈጻሚነት አይሆንም የሚለውን ነገር በኤርትራ ላይ ጫና እንዳለ የኤርትራ ጫና እንዳለ ጫና ብቻ ሳይሆን ፈጻሚና አስፈጻሚ እንደሆነ የሚያሳዩ ምልክቶችን እየነገርክን ነበርና እንዴት ነው አሁን የምትመለከተው የኤርትራ ጉዳይ? እኔ እሱ ነው በጣም እንትን ያደረገኝ።
እንግዲህ እኔ የኤርትራ ጉዳይ እንትኑ ላይ የለም ምንም። አንደኛ መንግስት ያሳስረዋል እኮ በጣም የሰራው ነገር ከሞራል አንጻር ነውር፣ ከህግ አንጻር ህገ ወጥ መሆኑን ያውቀዋል። ስለዚህ ዲፍረንሱ የለውም የኤርትራ ኃይል አለ ብሎ። ስለዚህ እንደምንም አትጻፉብኝ የለም ብሎ እንዳይጻፍ እንደሚያደርግ አለበለዚያ ድርድሩ እየወጣለሁ ብሎ ሲሮጥ ሁሉም አደራዳሪውም ድርድሩ አንድ ስቴፕ ከሄደ በኋላ ቀጣዩ ከጊዜ ጋር ይሳካል ብሎ ስለሚያስቡ እንደው በሞቴ እያሉ እያስቀመጡት ይመስለኛል እንትን ያለው እንጂ ይህና የኤርትራ ጉዳይ አልተነሳም። ግን አለ መሬት ላይ በተጨባጭ አለ እና መንግስትን ፈተና የሚሆንበት አሁን ዓለም አቀፍ ጫና ውስጥ ነው ያለው። ዓለም አቀፍ ጫና ውስጥ ብቻ አይደለም እኮ ኢኮኖሚው የሞቷል። አሁን ዛሬ ሪፖርተር ላይ እንዳየው ዜና የኃይሌ ገብረስላሴ ሃዩንዳይ ሞተርስ ሚል የመኪና መገጣጠም ያለ የኤሌክትሪክ መኪናዎች መገጣጠም ጀምሮ ነበር። አሁን በውጭ ምንዛሪ ምክንያት አቆሟል። እዛው ሪፖርተር ላይ ዛሬ ያየሁት የኢትዮጵያ መንገዶች ባለስልጣን የጀመራቸውን የመንገድ ፕሮጀክቶች ምንም በቃ መስራት ስላልቻለ አቁሟል ስራ። እንግዲህ እነዚህ ዛሬ ዜና ሆኖ ያየናቸው ናቸው። በአጠቃላይ ኢኮኖሚው በቃ ስታግኔት አቆሟል በቃ። እና ይሄ ጫና አለ። ከዚህ ውስጥ ለመውጣት የሚያስፈልገው የውጭ ድጋፍ፣ የውጭ ቀጥታ ኢንቨስትመንት፣ ቱሪዝም እነዚህ ግጭት ውስጥ ካሉ ድረስ ከበአፍ ከመናገር ያለፈ የሚሆኑ ነገሮች አይደሉም። በዓለም አቀፍ ደረጃ ላይ ጉድሉ ጠፍቶ ተቀባይነት የሌለው ማንም አብሮት ሊቀመጥና ሊያወራ የማይፈልገው መንግስት ሆኗል። እነዚህ ሁሉ ጫናዎች አሉበት። ከነዚህ ጫናዎች ለመውጣት ሁለት አጣብቂኝ ውስጥ ነው የገባው። የኤርትራ መንግስት ግን ከዛ ማስወጣት አለበት። ካላስወጣ ጦርነቱን ማቆም አይችልም፣ ሊያስወጣው ደግሞ አይችልም። እና እንደዚህ አይነት አጣብቂኝ ውስጥ ነው የገባው። እንግዲህ እንዴት ይወጣዋል ባለቤቱ ነው የሚያውቀው። እንዴት እንደገባበትም እንዴት አይነት የጅል ስራ እንደተሰራ መቼም እና እንዴት እንደሚወጣ እኛ ልንናገር አንችልም። ካልወጣ ግን ይጠፋል፣ ሀገሪቷን የሚያት ይጠፋል። እና አንደኛ ይሄ የሰላም ስምምነት ለህዋቶች ብዙዎቹን ነገሮች ማክበር ይችላሉ፣ አያስቸግራቸውም። መንግስት ግን አንዱንም ሊያከብረው አይችልም። በዋናነት ኤርትራ እዛ ስላለ ነው። ከበፊትም ጀምረን በመጀመሪያ የኤርትራ ጋር አብሮ እስከሆነ ድረስ የሰላም ስምምነት ውስጥ ሊገባ ይቸገራል ብለን ነበር። እንደምንም ገብቷል። አሁን ደግሞ የገባበትን ስምምነት መፈጸም አይችልም። ስለዚህ የኤርትራ ነገር አሁንም እንግዲህ ድርድሩ እያንዳንዱ ነጥብ ላይ እያንዳንዱ አንቀጽ ላይ ድፍን ናቸው አንቀጾቹ። ልክ አንዳንድ አዋጆች ላይ የህገ መንግስት ለምሳሌ አንቀጽ ይኖርና ዝርዝሩ በህግ ይወሰናል የሚባልበት ነገር አለ። ከዛ ህግ ደንብ መመሪያ እንደሚወጣለን እንደሱ ነው። እያንዳንዱ እዛ ጋ ያለ አርቲክል ዝርዝር ይወጣለታል። ለምሳሌ ትጥቅ ማስፈታ ዝም ብሎ አምስት ቀን ምናምን ምናምን ብቻ ሳይሆን ያቺ የሰላም የጸጥታ የደህንነት ስጋት እየታየ የምትለው ነገር ትዘረዘራለች። እዛ ጋ ነው መስማማት የሚኖረው። የኤርትራ ኃይል ጉዳይም ዝርዝር ውስጥ መነሳቱ አይቀርም እና እዛ ዝርዝር ላይ ተስማምቶ እንዲወጣ መኖሩንም አምኖ ዓለም አቀፉ ማህበረሰብ መርቶት እንዲወጣ ቢያደርግ የተሻለ ነው። አለበለዚያ የገባውን ውል ማክበር አቅቶት የሰላም ስምምነቱን ንዶ እዚሁ አጣብቂኝ ውስጥ እዚሁ የተዘበራረቀ ነገር ውስጥ አብሮ ኦፍኮርስ ሀገሪቷን እና ህዝቡንም ሲያሽ ይኖራል ብዬ ነው የምገምጠው።
እዛው ላይ ያለን ከሁለት ሳምንት በፊት ድርድሩ መሀል ላይ በተለይ የኢትዮጵያን አንዳንድ ጊዜ መንግስት የሀገር ሉዓላዊነት ብሎ ሲናገር አለማፈሩን በጣም በጣም እንደው ከሚሰቀጥ ነገር አንደኛውና ዋነኛው ለእኔ ለመስማት ስሰማ እንደው ድንግጥ የሚያደርገኝ ነገር ቢኖር የኢትዮጵያ ሉዓላዊነት ብሎ ሲናገር ስሰማው በጣም ይገርመኛል። በሁለት ምክንያቶች፣ አንደኛ ነገር የኤርትራ ሰራዊት ኢትዮጵያ ውስጥ አስገብቷል፣ አንድ። ሁለተኛ ነገር ከህወሓት ጋር ያለውን ልዩነት ለመፍታት ይረዳው ዘንድ ጦርነቱ ከመጀመሩ ከሁለት ቀን በፊት ኢትዮጵያ እና ሱዳን ይከራከሩበት የነበረውን ድንበር ቦታ ለሱዳን መሪዎች ሰጥቷል። ያውም ከሽልማት ጋር ከጋሻና ከፈረስ ጋር አብሮ። ይሄ የወቅቱ አሁን በቀደም ታመጥተው ነበረ አልቡርሃን አይደለ የሱዳኑ መሪ የነበሩ እሳቸው ለእሳቸው የሰጠዋል ለኢትዮጵያ መንግስትና የኢትዮጵያ ሉዓላዊነት የሚል ነገር አለ። ከሁለት ሳምንት በፊት ድርድሩ መሀል ላይ ባድመ ለኤርትራ ተሰጥቷል በአልጀርሱ ስምምነት፣ ስለዚህ መሬታቸው መውሰድ ይችላሉ ብሎ ሲል የወደፊቱስ አሁን ጥሩ ሰላም ይፈጠር ይባል፣ የትግራይ ክልል የትግራይ ድንበር የት ጋር እንደሆነ የታወቀ ቦታ አለ። ኖት ባድመ ብቻ እኮ አይደለም፣ ማን ነው የአልጀርሱ ስምምነት እኮ ተግባራዊ ይደረግ በሚባልበት ጊዜ አዲያሮ አካባቢ ማን ነው ዩሮፓ አካባቢ ያሉ የኢትዮጵያ ግዛት መሬቶች ወደ ኢትዮጵያ የሚመለሱበት አለ። ማአት ብዙ ቦታዎች አሉ።
ከኤርትራ ወደዚህ የሚመጣ አለ።
አዎ ከኤርትራ ወደዚህ የሚመጣ አለ። አዎ ከኤርትራ በብዛት ግን ከኤርትራ ወደ ኢትዮጵያ የሚመጡ ብዙ ቦታዎች አሉ። እና እነዚህ ነገሮች አሁን ያለው መንግስትስ እንደው እዛ ድርድሩ ላይ ካስቀመጣቸው ኤርትራ የሚባል ነገርኛ እኛ በማንቋጠሩ መሬት ላይ ስለሆነ ያለውና ያልጀርሶ ስምምነት ብሎ በሚልበት ጊዜ ዝም ብሎ እንደነበረ ይቀመጥ ብሎ የሚል ይመስላል ወይስ ደግሞ የሀረግ መንግስት ቁጭ ብለን ተደራድረን የማን ቤት የማን ማድ ቤት ነው የሚለውን ነገር ማስመር አለብን የሚለው የሚከተል ይመስላል። ይሄ ራሱ እኮ አሁን እኔ ሰላም የሚባለው ነገር ምናልባት በህወሓትና በፌደራል መንግስቱ መሃል ተደረገ እንጂ ለኢትዮጵያ ሰላም ያመጣል የሚል ግምት የለኝም በነገራችን ላይ በብዙ መልኩ ምክንያቱም በእንትን በጫና ላይ የተደረገ ጠቅላይ ሚኒስትሩም ገንዘብ ላገኝ ይችላል ይሄን ነገር ምክንያቱም ባለፈው ድረስ ሳመን ዋሽንግተን ላይ ተካሂዶ የነበረው የአይኤምኤፍ እና ወርልድ ባንክ ስብስቦት ውጤቱን ስትመለከተው ጦርነት አቆሙ ነውና ይሄን ካላቆመ ይሄ ነገር ካልቆመልኝ የምፈልገውን ገንዘብ ላገኝ አልችልም የምፈልገውን ገንዘብ ካላገኝ ደግሞ አገሪቱ ፈርሳለች የባሰ ትፈርስብኛለች እና በሐላፊነት ለመጠየቅ አልጠየቅም የሚል ነገር ነው። እነዚህን ስስ እንዴት ታይቷል? እኔ ከስምምነቱ ጥሩ አሁን ሰላም ነው የምንፈልገው ሰላም ወደ ሰላም ነው ሄደናል ግን የኤርትራ ጉዳይ እንደዛ ሆኖ ጠቅላይ ሚኒስትሩ ባላቸው አቋም ሰላምስ ይመጣል ወይ አንድ ሁለተኛ ነገር ግደለሽነት ደሞና የውስጥ ያለ እኔ አድማጮቻችን የጠቅላይ ሚኒስትሩ ደጋፊ ሆናችሁ ሰዎች ይቅርታ አድርጉልኝ ብትናደዱብኝ ለዛሬ ተናደዱብኝ እኔ ምንም ችግር የለኝም እናገራለሁ። በውስጣቸው ግን የታመቀ የተደበቀ ጥላቻና ቂም ይዟል ትግራይ ክልል ውስጥ በድርጅቱም ይሁን በህዝቡም በቃ በተለያየ መልኩ እና በአጠቃላይ ደግሞ ኢትዮጵያውኖች ላይ በጣም ጥላቻም አለባቸው ይሄ ያለው ትውልድ መፍረስ አለበት መጥፋት አለበት የሚል አመለካከትም ያላቸው ይመስለኛልና እኔ ኢትዮጵያን በእኔ በፈለኩት ነው መገንባት መፈልገው ቤተ መንግስት 76 ቤተ መንግስት አዲስ አበባ አልቆጭ ብሎ እንጦጦ ማራ ላይ የካጫካ ላይ ሄዶ በሺዎች የሚቆጠሩ ሰዎችን አፈረቀል ቤት ሰንጣለለ ቤተ መንግስት ሰራለሁ ብለስትል ያለውን ያጠፋ ነው ከሜልክ ቤተ መንግስት አንድነት ፓርክ ተባለ በቃ አለቀ በቃ ይሄ የነበረው አቋም አመለካከቱ መጥፋት አለበት ብሎ የሚል የእንትን የሂትለር the third right ብሎ ወጣቶችን በሚሰበስብበት በጊዜ ጀርመንን በራሱ መልክ አድርጎ ሰማያዊ አይን ያላቸውን ሰዎች ሰብስቦ በዛ መልክ ጀርመን ለመመስረት የፈለገ ነበርን የፈለገ እንደነበረ ታሪኮች ይናገራሉ። ምን ያደል የሚጻፍኩት የነበሩ ነገሮች ናቸውና የጠቅላይ ሚኒስትሩም ቸልተኝነትና እንደዚህ አይነት አመለካከት ወስጣቸው ያለው ሁኔታ ስትመለከተው መጽሐፋቸው ራሱ የጻፉት መጽሐፉን ስታንብም ራሱ ያንን በሚያንጸባርቁ ብዙ ነገሮች አሉና የወደፊቱስ ኢትዮጵያ እና ኤርትራ ድንበር የሚባለው ነገር ሱዳንን ሲጀምር እንዴት ሊሆን ይችላል ነው ጥያቄው። ሰላም እንዴት ይሆናል ነው ጥያቄው።
እንግዲህ ሰፊ ነገር ነው
የሚያነሳው
የድንበር ጉዳይ የዚህ ዓለም አቀፍ ፍርድ ቤቱ የፈረደው የኢትዮጵያ መንግስት እኮ በመረጃ ደረጃ ተቀብሏል።
አዎ
እንግዲህ አዲስ ያለ ማለት ነው።
አዎ
ዋናው ነገር ብዙ ሰው ጦርነቱ ባድመ ላይ ስላተኮረ ከባድመ ወደዛ የሄደ መሬት ጉዳይ ይነሳል እንጂ ሽርፍራፊ ቦታዎች ወደ ኢትዮጵያ ነው የመጣሉ።
አዎ
ከኤርትራ።
አዎ
እንግዲህ የኢትዮጵያ መንግስት በመረ ደረጃ ተቀብሎ አይ አልቀበልም ውሳኔውን አላለም።
አዎ
ግን እንዴት ነው መሆን የነበረበት? ዲማርኬሽን ላይ ዲማርኬት ሲደረግ እንትኑ አንድም ቤት ሁለት ቦታ ሶስት ቦታ ሊቆራረጥ ስለሚችል ዲማርኬት ሲደረግ ስምምነት በስምምነት ይሁን የሚል ነገር ነበር የነበረው እንጂ ኢን ፕሪንሲፕል ተቀብሎታል። እንግዲህ አሁን ይሄን በፕሪንሲፕል ደረጃ የተቀበለውንና ዲማርኬሽን ላይ ሁለቱም አካላት ተቀምጠው የሚለውን ነገር እሱን ልትሆና አቮይድ ላድርገውና ክሌም የሚያደርገውም በኤርትራ በኩል ክሌም ሲደረግ የነበረው እንዳለ ይሂድ ከሆነ አንደኛ እንደ ራስህ አገር ልትከራከርለት የሚገባውን ነገር ለሌላው አካል ጠበቃ ሆኖ መቆም አይነት ነገር ነው የሚሆነው። ምናልባት የዚህ አይነት ነገር እኔ በየትኛውም ቦታ ታይቶ የሚያውቅ አይመስለኝም። የመጀመሪያው ነው የሚሆነው እና ትንሽ አስደንጋጭም ነው። ምክንያቱም አንተ ቅድም ያልከው ነገር ነው በዚህ ሁኔታ ሉዓላዊነት የሚባለው ነገር ሉዓላዊነት እና የቴሪቶሪያል ኢንቴግሪቲ አረጋግጫለሁ በዚህ በስምምነቱ ስላለ፣ ግን ሉዓላዊነት እና ቴሪቶሪያል ኢንቴግሪቲ የሚባለውን ነገር ግን አንድ በአንድ ነው እየናገ የሄደው እና በዚህ ደረጃ ነው የሚታየው። ሌላው እንግዲህ ጫናዎች IMF አሁን ቀደም ሌላ እንደዚህ አንድ ሪፖርተር ላይ አንድ ዜና ሳይ ነበር IMF ፈንዲንግ ላይ አዲስ ፕሮግራም ላዘጋጅ ይችላል የሰላም ስምምነቱን ፋውንታይነት ተቀብየዋለሁ እና ከዚህ በመነሳት አዲስ ስኬም ላዘጋጅ አዲስ ፕሮግራም ላዘጋጅ ይችላል ብሏል። ፈንዲንግ ነው የሚለው እንግዲህ ለኢትዮጵያ ብድር የሚሰጥበት ወር የብድር አከፋፈሉን የሚያስተካክልበት ማለት ነው። እንግዲህ ይሄም ጫና አለ እና ወደ ሰላም ስምምነቱ ሲገባ ከእምነት የመነጨ ከመሆን ይልቅ ጥሩ ፌስ አሳይቶ የሰላም ፍላጎት አለኝ ያው እርምጃዎች እየወሰድኩ ነው በሚል እነዚህ አይነት ጫና የፈጠሩ ኮርነር ያደረጉ ነገሮችን ገለል እንዲል ከማድረግ ፍላጎት ነው የመነጨው። ግን እንዳልኩ የተከረዋንም ሙን ኦር ኢግኖራንት ምንም መረጃ የሌለው አይደለም። እነዚህ ነገሮች ኢምፕሊመንት ሲደረጉ ሊፈጠሩ የሚችሉ ክፍተቶች ስለሚያይ ከኢምፕሊመንቴሽኑ የመጡ ችግሮች ሊያስከትሉ የሚችሉት አለመግባባቶች፣ ግጭቶች፣ የሰብአዊ መብት ጥሰቶች፣ አትሮሲቲስ፣ ሌሎች ነገሮችም ሊኖሩ ስለሚችሉ መልሶ ሌላ አጣብቂኝ ውስጥ ነው የሚገባው። በዚህ ላይ ሌላ ዓለም አቀፉ ማህበረሰብ አሁንም እንደገና እያነሳቸው ያሉ ጉዳዮች አሉ። አሁን እና አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዎች ከዚህ በፊት የተፈጸሙ አትሮሲቲስ አሉ እና ተጠያቂነት ምናምን የሚሉት ነገሮች ስላሉ ዝም ነበር ስምምነት ተፈራርም ያለው የሰላም ፍላጎት አለኝ በሚል ዓለም አቀፉ ማህበረሰብ ዝም ብሎ አጨብጭቦ ብር የሚሰጠውም መሽረጥ እያደረገ የሚሰጥበት ሁኔታ ያለ አይመስለኝም። ግን አንዱ ለዚህ ተብሎ የተገባበት ነገር ይመስላል። ለዛም ነው ብዙዎቹ ኢምፕሊመንት ሊያደርጋቸው የማይችላቸው ነገሮች የሆኑ። ሌላ ከጠቅላይ ሚኒስትሩ ጋር አገናኝቶ ያነሳው ነገር እኔ እንዴት እንደሚያስቡ አይገባኝም። ለምሳሌ ኢትዮጵያ ወዴት መውሰድ እንደሚፈልጉ ሰውየው ስትራቴጂካሊ የማሰብ ደረጃ ጋር አልደረሱም። እንደ መሪ እንደ ፖለቲከኛ ምንጊዜም ስትራቴጂካሊ ነው የምታስበው። የት ጋር ነች ኢትዮጵያ? ለምሳሌ ድሮ ሲወራ የነበረውን ነገር ኢትዮጵያ ህዝብ በቀን ሶስት መመገብ አይችልም፣ ስለዚህ በቀን ሶስት እንዲመገብ እናደርገዋለን። እንዴት? አብዛኛው ህዝብ አርሶ አደር ነው። ፍራግመንትድ እርሻ ላይ ያለው እዛችው ፍራግመንትድ የሆነችው መሬቱ ላይ ምርታማነቱን በማሳደግ ራሱን እንዲመግብ ከዛ በኋላ ትርፍ የሚያመርትባቸውን ነገሮች የግብርና ቴክኖሎጂ መጠቀም አሁን ጠቅላይ ሚኒስትሩ የኔ ነው ብሎ የሚፈክሩበትን የኩታ ገጠም እርሻ ፍራግመንቴሽንን በማስቀረት እንደዚህ በማድረግ የአርሶ አደሩ ግብርናው ሰርፕለስ እንዲያመርትና የገበሬው ህይወት ከመሻሻሉ በተጨማሪ የገበያ አቅም እንዲሆን በማድረግ ገበያ ውስጥ እንዲገባና ካፒታል ወደ ሌሎች ዘርፎች ወደ ኢንዱስትሪው አኪሚሌት እንዲያደርግና ከዛ በኋላ ይሄ ግብርና ኢንዱስትሪን እየመገበ ኢንዱስትሪው እንዲያድግ እንደዚህ ተደርጎ እቅዶች ተይዘው እንዴት ትራንስፎርም እንደዚህ ነው ስትራቴጂካል የሚታሰበው። አሁን ምንም እንደዚህ የሚታሰብ ነገር የለም። የብልጽግና ከፍታ ጋር እንደርሳለን በየት በኩል ምን የሚታወቅ ነው እና ምንድን ነው የሚያውቅ ሰውየው በቃ ዝም ብሎ ልጅ ሆነ የሆነ ኢማጂኔሽን አለ አይደለ? ንጉስ የሚኖሩ ህይወት ቻለ እንደው የሚበላው የሚጠጣው ተረቶች ላይ ያሉ የነገስታት ዝም ብሎ እሱን መኖር በቃ የተንደላቀቀ መናፈሻ ሄቨን ገነት ለኤደን ገነት የሚመስል ቤተ መንግስት ማሰራት ምናምን ከዚህ ያለፈ እንደሱ እኮ ቢያዩ ኖሮ እንደዚህ ትርምስ እንኳን አያወጣትም ነበረ ሀገሪቷንና በራሳቸው መልክ መስራት ምናምን የሚለው ነገር ሁሉ እንደዚህ እኔ በምፈልጋል ልስራትም የሚል እንደዚህ ፍሬም የተደረገ ነገር ያላቸው አይመስለኝም። ይህም ብሎ ኢሉዥን ውስጥ ነው ያሉት ጠቅላይ ሚኒስትሩ።
ይህንን ታሳቢ አድርገህ አሁን ባለው ሁኔታ ላይ እንግዲህ የሀገሪቱን ሁኔታ እያየን ነው አሁን ኢምፕሊመንት እነዚህ እንትኖችን ተግባራዊ ለማድረግ የሚያመጡት ችግሮች ጫናዎች በበዙበት ሰዓት ጥሩ እንኳን ላድርግ ተብሎ ቢፍጨረጨር ከዚህ በፊት ያየናቸው የመጀመሪያው ጦርነት ጊዜ ሁሉ ነገር ሲበላሽ የአማራ ክልል ፋኖችን ወጣቶችን ተነስተው አጋብለው አሰልፎ አስጮሆ ተካደረጎ ልክ ጦርነቱ ሲያልቅ ወደ 14,000 16,000 የሚሆኑ የአማራ ልጆች እስር ቤት ተቀምጧል። ፋኖ ናችሁ አልተቀበላችሁኝም ተብሎ እስር ቤት የገቡ መሪነን የሚምሉ ሰዎች ያሉበት ሁኔታ እየታየ ነው። እነዚህን ስትመለከት ምናልባት ይህንን አሁን የዓለም ባንክ አደርጋለህ የሚለውን ነገር እነዚህን ነገሮች እጃቸው ካገቡ በኋላ ተመልሰው እንደገና ምን ትሆናላችሁ ይላሉ የሚል ፍርሃት ነው ያለኝ። ከልምድ ነው እኔ አሁን በአራት ዓመት ውስጥ እኔ መንግስታትን እንግዲህ በዚህ እድሜ በቅርበትም በርቀትም ያየኋቸው ያነበብኳቸው መንግስታት አሉ። ግን እንደዚህ በቃ የሚፈልገውን ካገኘ በኋላ አፍንጫ ህላስ ብሎ የሚል መንግስትና የሚያባረር መንግስት እንደ ጠቅላይ ሚኒስትሩ አላየሁኝም በጭራሻ። ብዙ እንትን አለና ከዚህ እንትን አሁን የዓለም መንግስታትን ስምልክ እኔ የዓለም መንግስታትን አያሞኙም የሚል ግምት የለኝም። ያው ለማሞኘት በጣም ይጥራሉ፣ አድርገውታልም ከዚህ በፊት። ምክንያቱም የአባይን ጉዳይ ብናነሳ ከትራምፕ ጋር ተስማምተው ከጨረሱ በኋላ እድሜ ለኢትዮጵያን ምሁራን የተወሰኑ የኢትዮጵያ ምሁራን ስለ ጮሁና በድንጋጤ ነው ከትራምፕ ጋር የተጣሉት እንጂ ትራምፕን ተጠቅመውበት የሚፈለገው ደረጃ ላይ ደርሰው መጨረሻ ላይ ሊፈርሙ ግን መፈረም ብቻ ሳይሆን ቃል በገቡበት መሰረት የተርባይኑ ቁጥር ቀንሷል። ከ6300 ወደ 5000 ሜጋዋት እንዲወርድ ተደርጓል። እነዚህን ስትመለከታቸው እኔ በምንም አይነት ነገር ለኢትዮጵያ ቆመው ይሰራሉ የሚል ስለሌለኝ ከራሳቸው ጋር ስለሆነ የሚታገሉት የራሳቸውን ሁኔታ ስለሆነ የሚያደርጉት ይህንን አሁን የሰላም ድርድር የተባለውንም ነገር በድንበርም ሆነ አሁን ባለው ሁኔታ የወልቃይትን ጉዳይ ብለህ ብትመለከት ምርጫ አሁን ኢንትሪም ገቨርንመንት ሲያደር በቃ ሁሉ ነገር ከጨረሱ በኋላ በቃ እኔ በወሰንኩ ጊዜ ነው ምርጫ የሚካሄደው። አሁን እዛ ላይ የምርጫ መቼ ምርጫ ይካሄዳል የሚል ቀን የለበትም። ያላዩ አይተሃል? እዛ ላይ ከኢንትሪም ገቨርንመንት የሽግግር መንግስት ተደርጎ የለውም። ገባ? እሱን አሁን
ኢንትሪም ገቨርንመንት ይቋቋማል
ነው የሚለው እና ምርጫ ይካሄዳል ነው የሚለው እና ጥሩ ምርጫ መካሄዱን ምን ችግር የለኝም። እኔ ትግራይ ክልልም ህወሓትም የሚጠላ አይመስለኝም፣ ህዝቡም የሚጠላ አይመስለኝም። ግን መቼ ነው የሚደረገው? እንደነዚህ አይነት ስጋቶች በተለይ በጣም አሁን እንትን እያደረገኛለሁ። እነዚህ ሰርቪስ የተባሉት ነገሮች፣ አገልግሎት አቅርቦት የተባሉት ነገሮች መቼ እንደሚጀምሩ እንኳን የታወቀ ነገር የለም እና የትግራይ ህዝብ አሁንም በጉዳት ላይ ነው ያሉ። ሰላም የሚለውን ነገር እያወራን ነው እንጂ በጉዳት ላይ ነው ያሉ። በድሮን በካሁን በቀደመታ ሁለት ቀን በተከታታይ ማይጨውና አዲግራት አካባቢ በድሮን ተደብድበዋል። ኤርትራዎቹን ቅድም ጠቀሼዋለሁኝ። ገባ? እነ ዛሬ እንግዲህ ጦርነት ትላንትና እንዳለ ተነግሯል። እነዚህን ሁሉ ስትመለከታቸው ይሄ የሚፈልገውን ስጠውና ንገረውና ከዛ በኋላ ምንድነው በሬ ሆይ ሳሮና ይህና መሬቱ ገደሉን ሰተይ ብለህ ውለፍ ከዛ በኋላ የትም አይደርስም የሚል ነገር ጭንቅላታቸው ውስጥ አለ ጠቅላይ ሚኒስትሩ። እና እኔ ትልቁ ስጋት አሁን ለትግራይ ህዝብ፣ ለትግራይ ወጣቶች፣ በተለይ ለወጣቶቹ አሁን አንድ ዘገባ ነበረ ከሁለት ሳምንት ፊት ኢንዲኤፍ እና ኢዲኤፍ ሊያደርግ ያሰበው ምንድን ነው የሚል አንድ የዚህ የቀውስ ቦታዎችን የሚተነትነው ሰው ሲናገር የሁለቱ እንትን በተቻላቸው መጠን ወጣቱን ለማጥፋትና ካለበት ቀበሌ ቀዬ ማባረር በቃ ኢሊሚኔት ለማድረግ ፍላጎት ወደፊት ያ ትውልድ መጥቶ ስለ ትግራይ እንዳወራ የሚያደርግ አላማና ፍላጎት አላቸው የሚሉ ሁሉ የተነገረበት ጊዜ ነው። እኔ እነዚህ ስጋቶች አሉኝ። እንዴት ነው አንተ የምታየው?
እንግዲህ በተለይ አሁን መጨረሻ ላይ ያነሳው ላይ ላተኩር፣ ጠቅላይ ሚኒስትሩ እንዳልከው ነው በተግባር ስለታየ ነው ጊዜ ለመቆጠብ ብዬ ተጠቅመው መጣስ ዋነኛው መለያቸው ነው። በፋኖ ታውቃለህ፣
በጀዋርን ለማ መገርሳን
ጀዋርን ሩቅ እኮ እነሱ ነው ብለህ ብዙ ናቸውና እንደ የቅርብ ጊዜ የፋኖን። ከዛ በኋላ ግን የመደበኛ አደረጃጀት ድራሽ ይጥፋ ነው ያሉት እና እያሳደዱ ነው የገደሉት፣ ያሰሩት ህፃን ሳይቀርብ እና ይሄ ባህሪያቸው ነው። አሁንም እንደው አይ ነው በምን መንገድ ሊጨርሱት እንደሚችሉም የሚታወቅ ጦርነት አይጨርሱትም። አሁን እንዳልኩት በዚህ በሰላሙ መንገድ አይጨርሱትም እንጂ እንደው አንድ ነገር ፎቅ የሚል እና ለትንፋሽ የሚሰጣቸው ነገር ቢያገኙ ይህን ትንፋሽ እንዲሰጣቸው ያደረጋቸው ኃይል በሙሉ ተደራጅቶ ሲያዩ ይፈሩታል። ስለዚህ ወደ እሱንም ወደ መጨርገት ነው ይሄዱት ተመል እና ይሄ አለባቸው። ሌላ እንግዲህ የትግራይ ውስጥ የትግራይ ህዝብ በጣም ነው መጠንቀቅ ያለበት ይህንን ባህሪያቸው። ምክንያቱም መቼም የትግራይ ህዝብ የፖለቲካ ንቃቱ ምንም አይታማም፣ ያስገርመሃል። አርሶ አደሩ ራሱ በቀር ትረፍ ሄደ ብታይ እኮ በጣም የነቃ ነው። ምንም ያልተማረው የፖለቲካ እውቀቱ የተማረ ያህል ነው። መብቶቹን በደንብ ያውቃል፣ ታሪኩን በደንብ ያውቃል። ይህንን ህዝብ ሊያሞኙት አይችሉም፣ ግን ሊሞክሩ ግን ይችላሉ። እና እንዳይሞኝ ነው ዜጋ ወጣት ተሞኝቶ በራሱ ላይ ከሄደ መጨረሻ ላይ የሚፈልጉትን ትግራይ ውስጥ የሚፈልጉትን ነገር ካገኙ በኋላ ያ የእችላለሁ የወጣቶች ስሜት እንዲኖር ስለማይፈልጉ መልሰው ሄደው ጨፍጭፎ ያጠውታል። ስለዚህ ለመብቱ መቆሙ ነው የሚያዋጣው። አይተናቸዋል እኮ የነዚህ ያን ኢንትሪም መንግስት ብለው ዶክተር ሙሉ ምናምንን ይዘው ከገቡ በኋላ ማን ነው ጀነራሉ አንድ ማን ነው የሚባለው ሰውዬ ጭምር በኋላ እንደው እንዳልተሳካላቸው ሲያውቁ እንደው ያን ጊዜ ትግራይ ውስጥ ህዋትን አጥፍተን በሚመች መንገድ መንግስት ለመመስረት ስንሰራ አብረውን ጠራዋል እንኳን የሚል እንደ ውለታ እንኳን አልቆጠሩላቸው። ከወረዳ ጀምሮ የነበሩትን እኮ ያን ሸሽተው አዲስ አበባ ሲገቡ ደሞዝ እንኳን የከለከሏቸው ፍርድ ቤት እስኪሄዱ እና የዚህ አይነት ነገር አላቸው። ሌላ እንግዲህ ከኤርትራ ጋር ተሆኖ ወጥተዋል መረጃዎቹ የትግራይን አንድ ትውልድ በቃ ማኮላሸት የመብት ጥያቄ ልክ አሁን ኤርትራ ውስጥ እንደሆነ ኤርትራ ውስጥ እኮ ለውጡ እንደመጣ የነጻነት በትግል በምናምን ስሜት ውስጥ የነበረውንና የዴሞክራሲ የልማት የምናምን ጥያቄ ሊያነሳ የሚችለው ነው ድራሹን ያጠፉት። ልክ እሱ ድራሹ ሲጠፋ የሚቀጥለው ፈሪ ነው ይሆናል።
ሰዓታችን እያለቀች ስለሆነ በጣም ትንብያለች።
እና እንደ እሱ የማድረግ እቅድ አለ። በጣም አስፈሪው ነገር ይሄ ነው። የሚገርመው ይሄ ነገር ደርግም አድርጎታል። ላስታውስ የምፈልገው ነገር የኢህአፓ ትውልድ እስከ ሰባ የነበረው ካለቀ በኋላ ቀጥሎ የመጣ ነው እኛ ነን። የእኛ ትውልድ የመጨረሻ ፈሪውን የሆነው ምክንያቱም አይቶታል እና መብቱን የማይጠይቅ ሲመቱት የሚመታ ሂድ ሲሉት የሚሄድ ተቀመጥ ሲሉት የሚቀመጥ ፈሪ ትውልድን የሆነው እና ትግራይ ውስጥ የዛ አይነት ነገር የማድረግ ነገር አለ። የኮንሰንትሬሽን ካምፕ የሚለው ወጣቶችን ማስገባት ከዛ በኋላ መብቱን የማይጠይቅ ትውልድ መፍጠር ነው። እንግዲህ ከአሁን በኋላ ምን ያህል ይሄዱበታል አይደል ነው። የትግራይ ህዝብ ግን የፖለቲካ ንቃት ስላለው ዝም ብሎ እንደፈለጉ ማኒፕሌት ይደረጋል የሚል ግምት የለኝም። መጠንቀቅ አለበት።
ባለፈው አሁን ብዙዎች አሁን እየሰማሁት ያለው ቀደም ማንተም ተጣቅሰዋል ይሄ ትክበፍታት ተሸነፈ የሚባለው ነገር ነው ያሸነፈና የተሸነፈ የለም እንደ ሀገር ምናወራ ከሆነ ሀገር የተወረደችበት የሀገር ቀስቷ ገጽታዋ እኛ ምናቃት ስናድግ የኖርንበት ያወቀናት ኢትዮጵያ የተባለችው እንዳልሆነች ያወቀንበት ሰዎች በማንነታቸው ከነ ህይወታቸው በሳት የተቃጠሉበት ሴት ልጅ ልጇን የመውለድ አቅሟ ተነስተ ተስኗት ከሆዷ ውስጥ ልጇ ወጥቶ እንዲሰጣት የተደረገበት ቆሞ የሰው ልጅ የታረደበት ይሄንን ያስተናገደች ሀገር ነች። ጭካኔ እርስ በርሳችን ላይ ያለ ጭካኔ የመጣበትን ያየንበት ጊዜ ነው። ከዚህ እንዲሰውረን በተለይ ሚዲያ ውስጥ ያሉ ሰዎች ከእንደዚህ አይነት ነገር እንዲሰውር ገጽት ጥሩነታችንን ማውራት ጥሩ ነው። ግን በዛው መጠን ደግሞ ችግራችንን ማውራት ካልቻልን ይሄ ነገር እየተደያደበሰበሰን የሚሄዳቸው ነው የምንሄዳቸው ነገሮች አሁን ባለፉት 2 አመት ነው ባለፉት 4 አመት ጠቅላይ ሚኒስትር አብይ ከመጣ በኋላ ያየናቸው ኢትዮጵያኖች ሂደትና ሁኔታን ስመለከተው እኔ ኢትዮጵያ አለችኝ ብዬ ለመናገር ፈራለሁ። እኔ በግሌ እንደዘውዱ የሚያስፈራ ደረጃ ላይ የደረስኩበት ጊዜ ነውና ይሄንን በጥንቃቄ እንዴት አድርገን ነው ልንድን የምንችለው? ከዚህ የመጀመሪያ ነገርን ብየምለው የአማራና የትግራይ ምሁራን መነጋገር መቻል አለባቸው። በጣም መነጋገር መቻል አለባቸው። ሁለታችሁ ተጣልታችሁ ኢትዮጵያን ማትረፍ አትችሉም። ሁለታችሁ ተጣልታችሁ ሌላ ወገን ጋር ወግናችሁ ሊሆን አይችልም። በተለይ የኤርትራ መንግስት ጋር ያላችሁን ግንኙነት የአማራው ኤሊቶች አሁን የኤርትራ ባንዲራ ይዛችሁ የምትዞሩ በሙሉ እንዳላችሁ ይሄን ነገር ጥንቃቄ አድርጋችሁ ካልሄዳችሁ በስተቀር ኢትዮጵያ የምትባሏ ነገር የለችንም አሁንም እያለችን አይደለችምና እየፈረስን ያለው ከመፍረስ የሚያድነን ግን አማራና ትግራይ ቆጭ ብሎ መናገር ሲችልና ሲያስብ ስለ ኢትዮጵያ ሳስብ ነው። ስለአሸናፊነት አለም ኢትዮጵያ ተሸንፋለች። የተሸነፈችበትን ሰነድ ነው በቀደም ተፈረመችው። ይቅርታ አድርጉልኝ ሰላም ደስ ይለኛል ሰላምን ፈልጋለሁ ሁሉን አደርጋለሁ ለሰላም ግን ኢትዮጵያ 2 አመት ሙሉ ያበድኩበትን መጥፎ ባህሪን ብላን ይፈረመችው እንደ መንግስት ነው ማውራው። ስለዚህ ሁላችንም ጥንቃቄ ማድረግ አለብን። 30 ሰከንድ አለኝ አንተም ተጣጣቀለው ካለ
ምንም እንፈጥረው ነገር የለም።
እሺ በጣም አመሰግናለሁ። ኦኬ በጣም አመሰግናለሁ። አድማጮች ለዛሬ ለም ፕሮግራም እዚህ ላይ ተጠብቃል። ሰላማችን ረክቶ ሰላማችን ሰፍኖ ወደፊት ምን እንከሳቀስበት ነገር እንዲመጣ የሁላችንም ጸሎትና ምኞት ይሁን። ደና ሆኑ። ሰላሙ ሰላም ሆኖ እንዲጸናልን እንመኝ። ደና ሆኑ። Have you been looking for
ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ